那个汗。
The Voice of America.
Yeah, yeah, America Adams. Radio Tabiano.በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ መስከረም 8 2014 ዓመተ ምህረት ዝግጅታችን ጀመረ። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ በሶማሌ ክልል ከሚካሄደው ምርጫ ራሱን ማግለሉን አስታወቀ።
There is a great irregularity.And misuse of power in Somalia.
በሶማሌ ክልልና በአጠቃላይ ኢትዮጵያ ውስጥ ህገወጥነትና ስልጣንን አላግባብ መጠቀም አለ።
የፓርቲው የህዝብ ግንኙነት ኃላፊ አቶ ሐሰን አብዱል ቃድር ኢልሞገናቸው የብሔራዊ ምርጫ ቦርድ የኮሙኒኬሽን ዳይሬክተር ሶሊያና ሽመልስ ቦርዱ አስፈላጊውን ድጋፍም ሲያደርግ እንደነበር ገልጸው ዳግም ምዝገባ ከተጀመረ በኋላ የቀረበላቸው አቤቱታ እንደሌለ ተናግረዋል።
የተባለው አቤቱታና በተዘጓሪ ተቀረጽ ተላወለው ልዩነት አለው በሚል ተቀባይነት የሌላቸው አቤቱታዎች ተገኝተዋል። ስለዚህ ሁሉም አቤቱታ ተቀባይነት አላገኘም፣ ሁሉም አቤቱታ ግን ውድቅ አለ።
እነዚህንና ሌሎች በዛ ያሉ ዝግጅቶችን በምሽቱ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክብራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዋሽንግተን ዲሲ ከሚገኘው የዝግጅት ክፍላችን ባልደረቦችና በተለያዩ ከተማዎች ሆነው ዘገባ ካደረሱን ዘጋቢዎቻችን ጋር ሆነን እስከ ምሽቱ 4 ሰዓት አብረናችሁ እናመሻለን። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voaamharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምን አመሻችሁ አድማጮች። የምሽቱን ዜናዎች የማሰማችሁ ደረጀ ደስታ ነኝ። ዩናይትድ ስቴትስ ከኢትዮጵያ ጋር ላላት የቆየ ወዳጅነት ትልቅ ቦታ እንደምትሰጥ የአሜሪካ ኮንግረስ አባል መናገራቸውን የኢትዮጵያ ውጭ ጉዳይ ሚኒስትር አስታወቀ። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን የዩናይትድ ስቴትስ የኮንግረስ አባል ካረን ባስና ሳራ ጃኮብሰን በጽህፈት ቤታቸው ተቀብለው አነጋግረዋል። ኬኔዲ አባተ ዝርዝሩን ያስደምጠናል።
ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ዛሬ ጠዋት ለስራ ጉብኝት አዲስ አበባ ከገቡት የዩናይትድ ስቴትስ ኮንግረስ አባላት ካረን ባስና ሳራ ጃኮብስ ጋር በጽህፈት ቤታቸው ተወያይተዋል። ውይይቱን የተከታተሉት የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ አቶ ደመቀ መኮንን ለዩናይትድ ስቴትስ የኮንግረስ አባላት በሰሜን ኢትዮጵያ ስላለው ግጭት ማብራሪያ መስጠታቸውን አመልክተዋል። መንግስት የተናጠል ተኩስ አቁም በማድረግ ለሰላም ቅድሚያ ሰጥቶ በርካታ ተግባራትን ቢያከናውንም ህወሓት በአንጻሩ ግጭቱን ወደ ሌሎች ክልሎች ስለማስፋፋቱ በማብራሪያቸው ያነሱት አቶ ደመቀ መንግስት አሁንም ችግሮች በሰላም እንዲፈቱ ጽኑ አቋም እንዳለው ስለመግለጻቸውም ነው አምባሳደር ዲና የተናገሩት። የዩኤስ ኮንግረስ አባላት ካረን ባስ በበኩላቸው ሀገራቸው ለኢትዮጵያ ሉዓላዊነትና አንድነት መጠበቅ ጽኑ አቋም እንዳላት መግለጻቸውን አምባሳደር ዲና ተናግረዋል።
ካረን ባስም በአሜሪካ በኩል ያለው ፍላጎት የኢትዮጵያን አንድነት የኢትዮጵያን ሉዓላዊነት በምንም አይነት ችግር ውስጥ መግባት እንደሌለበት የኢትዮጵያን ሰላም ለማስጠበቅ ስላላቸው ጽኑ ፍላጎት እና በሁለቱ አገሮች መካከል የቆየው ጠንካራ ወዳጅነት ግንኙነት አሁንም ጠንክሮ እንዲቀጥል ያለውን ፍላጎት ነው ገለጹት። በዚህ ደረጃ ለመስራት እንደሚንቀሳቀሱ ነው እኚህ የኮንግረስ አባል ቃል ገብቶ የተመለሱት እና በመግባባት መንፈስ የተጠናቀቀ ውይይት ነው ማለት ይቻላል።
የዩናይትድ ስቴትስ ፕሬዝደንት ጆ ባይደን በኢትዮጵያ ውስጥ ያለው ግጭትና ሰብአዊ ቀውስ እንዲራዘም ሰበብ በሚሆኑ ግለሰቦችና ተባባሪዎቻቸው ላይ አዲስ ማዕቀብ ለመጣል የሚያስችል ያሉትን ትዕዛዝ በፈረሙ ማግስት ነው የኮንግረስ አባላቱ ካረን ባስና ሳራ ጃኮብስ ወደ ኢትዮጵያ የመጡት። እስከ ቅርብ ጊዜ ድረስ የኮንግረሱ ጥቁር አባላት ኮከስ ሊቀመንበር የነበሩት ካረን ባስ በዩናይትድ ስቴትሱ የተወካዮች ምክር ቤት የውጭ ጉዳይ ኮሚቴ የአፍሪካ የዓለም ጤናና የዓለም ሰብአዊ መብቶች ንዑስ ኮሚቴ ሊቀመንበር በመሆን እንዲሁም በምክር ቤቱ የወንጀል እና የሽብርተኝነት ንዑስ ኮሚቴ ውስጥም በአባልነት በማገልገል ላይ ይገኛሉ። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በቅርቡ በጊኒ መፈንቅለ መንግስት ያካሄደው ወታደራዊ ጁንታ ከምዕራብ አፍሪካ መሪዎች የተጣለበት ማዕቀብ እንደማያንበረክከው በመግለጽ የቀድሞውን ፕሬዝደንት አልፋ ኮንዴንም ከአገር እንዲወጡ የማይፈቅድ መሆኑን አስታውቋል። የምዕራብ አፍሪካ አገራት የኢኮኖሚና የፖለቲካ ህብረት በጊኒ ወታደራዊ መሪዎችና ንብረቶቻቸው ላይ ባለፈው አመት ማዕቀብ ጥሏል። በማግስቱም የአይቮሪ ኮስት እና የጋና መሪዎችም በመፈንቅለ መንግስቱ የተወገዱት ፕሬዝደንት አልፋ ኮንዴ ከአገር እንዲወጡ እንዲፈቀድላቸው ለማግባባት ጊኒ ገብተው እንደነበር ተዘግቧል። የጁንታው መሪዎች ግን በአገሪቱ ቴሌቪዥን በሰጡት መግለጫ አልፋ ኮንዴ ከአገር እንደማይወጡ ጠቅሰው ጊኒ ለማንም የውጭ ኃይል አትንበረከክም ብለዋል። በአፍጋኒስታን ምስራቃዊ ክፍለ ግዛት በመትገኝ ጃላላባድ ከተማ ውስጥ ዛሬ በደረሱት 3 የቦምብ ፍንዳታዎች ቢያንስ 2 ሰዎች መሞታቸውና እስከ 20 የሚደርሱ መቅሰላቸውን የታሊባን ባለስልጣናት አስታወቁ። በፍንዳታው ከተጎዱት ህፃናትና ሴቶች ይገኙበታል። ለጥቃቱም ኃላፊነትን የወሰደ የለም። በቅርቡ ከ100 ሰዎች በላይ የሞቱበትና ካቡል አውሮፕላን ማረፊያ አቅራቢያ የደረሰውን የአጥፍቶ ማጥፋት ኃላፊነት የወሰዱት የታሊባን ተቃዋሚ የሆኑት የእስልምና መንግስት ቡድን ተዋጊዎች መሆናቸው ይታወሳል። የአሁኑ ፍንዳታ የደረሰበት ጃላላባድ የዚሁ ቡድን ዋነኛ መናኸሪያ መሆኗም ተመልክቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ዩናይትድ ስቴትስ በደቡባዊ ክፍለ ግዛቷ ቴክሳስ እና ሜክሲኮ ድንበር አቅራቢያ የተከማቹትን ቁጥራቸው እጅግ ከፍተኛ የሆነ የሄይቲ ስደተኞችን ወደ አገራቸው ማጓጓዝ ልትጀምር ነው። ሄይቲ ላይ እንደ አውሮፓ አቆጣጠር በ2010 በደረሰው የርዕደ መሬት አንስቶ ከዚያም በኋላ በደረሰው የ2016ቱ የኢኮኖሚ ቀውስ ወደ ዩናይትድ ስቴትስ የተሰደዱት በርካታ ስደተኞች በድንበር አቅራቢያ ባለችው አንዲት የቴክሳስ ከተማ ውስጥ መከማቸታቸውና ከቅርብ ጊዜ ወዲህም ቁጥራቸው መጨመሩ ተነግሯል። አንድ ስማቸው ያልተገለጸ የባይደን አስተዳደር ባለስልጣን ለአሶሺየትድ ፕሬስ ትላንት እንዳስታወቁት ስደተኞችን ወደ ሄይቲ የማጓጓዙ ስራ የሚከናወነው ከነገ ጀምሮ ነው። በሺዎች የሚቆጠሩ ስደተኞችን ለማጓጓዝ በየቀኑ ከ5 እስከ 8 የሚደርሱ በረራዎች እንደሚካሄዱም ባለስልጣኑ ተናግረዋል። ለሰብአዊ መብት መከበር በሚያደርጉት ሙግትና የበጎ አድራጎትና ማህበረሰብ አገልግሎት ስራቸው ለሚታወቁት ኦባንግ ሜቶ ዛሬ ከባህር ዳር ዩኒቨርሲቲ የክብር ዶክትሬት ተሰጥቷቸዋል። አስቴር ምስጋናው አጠር ያለ ዘገባ አላት።
የባህር ዳር ዩኒቨርሲቲ የክብር ዶክትሬቱን የሰጠበትን ምክንያት በመድረክ ላይ ቀርበው የተናገሩት ፕሮፌሰር አብይ ግሰው
በኢትዮጵያ ለሰብአዊ መብት መከበር፣ ለዲሞክራሲያዊ ስርዓት ግንባታ ብሎም ለፍትህና እኩልነት መከበር ለተጫወቱትና እየተጫወቱት ላለው የማይተካ ሚና ተገቢ እውቅና ይሆን ዘንድ የባህር ዳር ዩኒቨርሲቲ ሴኔት በከፍተኛ ትምህርት አዋጅ ቁጥር 1152/2011 በሕግ የዓመቱ የክብር ዶክትሬት እንዲሰጣቸው ወስኗል።
ሰው መሆን ከዘር፣ ከቀለም፣ ከብሔር፣ ከቋንቋ በላይ መሆኑን በተደጋጋሚ በሚያገኙት መድረክ የሚሰብኩት ዛሬ የክብር ዶክትሬት ማዕረግ የተሰጣቸው ትር ኦባንክ ሰው ሁኑ፣ ሰው ብላችሁ ተነሱ፣ ለሰው ልጆች መብት መከበርና እኩልነት ተግታችሁ ስሩ ሲሉ ለተመራቂ ተማሪዎችና ቤተሰቦቻቸው አሰምተዋል።
ኢትዮጵያ ውስጥ ያለን በሙሉት ነሳን ካልወጣን አንድም ብሔር አንድ ሰው ነሳን ሊያገኝ አይችልም። ሌላ የተማርኩት የሀገራችን ዋና ትልቁ ችግሩ የአስተሳሰብና የሰንፈኝነትና የብሔርተኝነትና የሀገርነት ነው። ሌላ መራ ምንድን ነው? ሁላችንም ነሳን ካልወጣ በስተቀር ብቻ ሳይሆን ከብሔር ይልቅ ከቋንቋ ይልቅ ቅድሚያ ሰብአዊ እንሰጥ። ፈጣሪ የፈጠረ ብሔር አይደለም። ፈጣሪ የፈጠረ ቋንቋ አይደለም። ፈጣሪ የፈጠረ ቀለም አይደለም። ፈጣሪ የፈጠረ ሶታ አይደለም። ፈጣሪ የፈጠረ ሰው ነውና ሰው መሆኑ መከበር ግዴታ።
የባህር ዳር ዩኒቨርሲቲ ዛሬ በተለያዩ ሙያ ያሰለጠናቸው ከ5000 በላይ ተማሪዎችን አስመርቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አድማጮች፣ ለዜናው የተመደበው ሰዓት በዚህ አበቃ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ።
ለዓለም ዜናዎቹ ደረጀ ደስታን እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ መስከረም 8 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voenews.com @voenews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ በሶማሌ ክልል ከሚካሄደው ምርጫ ራሱን ማግለሉን አስታወቀ። ፓርቲው ነጻና ገለልተኛ ምርጫ ይካሄዳል የሚል እምነት እንደሌለው ገልጿል። በክልሉ ለመወዳደር ከተመዘገቡ ፓርቲዎች አንዱ የሆነው ነጻነትና እኩልነት ፓርቲም ከቀናት በፊት ራሱን ከምርጫ ማግለሉን ይፋ አድርጓል። ሁለቱም ፓርቲዎች የኢትዮጵያ ብሔራዊ ምርጫ ቦርድን ወቅሰዋል። ቦርዱ በምርጫው ሂደት ከፓርቲዎቹ ጋር በቅርበት እየሰራ እንደነበር አስታውቋል። የብሔራዊ ምርጫ ቦርድ የኮሙኒኬሽን ዳይሬክተር ሶሊያና ሽመልስ ቦርዱ አስፈላጊውን ድጋፍ ሲያደርግ እንደነበረ ገልጸው ዳግም ምዝገባ ከተጀመረ በኋላ የቀረበላቸው ቅሬታ እንደሌለ ተናግረዋል።
የኦጋዴን ብሔራዊ ነጻነት ግንባር ኦብነግ በጅጅጋ ከተማ በሰጠው ጋዜጣዊ መግለጫ የፊታችን መስከረም 20 በሶማሌ ክልል ከሚካሄደው ምርጫ ራሱን ማግለሉን አስታውቋል። ከምርጫው ራሳቸው ያገለሉበት ምክንያት ነጻና ገለልተኛ ምርጫ ይካሄዳል የሚል እምነት ስለሌላቸው እንደሆነ አስታውቀዋል። የፓርቲው ህዝብ ግንኙነት ኃላፊ አቶ አብድርቃድር ሀሰን ኤርሞጌ በመራጮች ምዝገባ የተፈጸሙ ስህተቶችን ለምርጫ ቦርድ አመልክተው ማስተካከያ እርምጃ ሊወሰድ አልቻለም ሲሉ ወቅሰዋል።
There is a great irregularity and misuse of power in Somalia.
በሶማሌ ክልልና በአጠቃላይ ኢትዮጵያ ውስጥ ህገወጥነትና ስልጣንን አላግባብ መጠቀም አለ። በተጨማሪም ነጻና ፍትሃዊ ምርጫ ለማድረግ የሚያስችል ምቹ ሁኔታ የለም። በዚህ ምክንያት ነው በሶማሌ ክልል ከሚደረገው ምርጫ ራሳችንን ያገለልነው።
ከዚህ በፊት በሶማሌ ክልል በመራጮች ምዝገባና አጠቃላይ ምርጫው ሂደት ላይ ለምርጫ ቦርድ ቅሬታ አቀረበው የሶማሌ ክልል ምርጫ ሰኔ 14 ሳይካሄድ መቅረቱን ያስታውሱት አቶ አብድርቃድር፣ አሁን ግን ቀድሞ ያቀረቧቸው አብዛኞቹ ቅሬታዎች ሳይፈቱ የመራጮች ምዝገባና አጠቃላይ ምርጫው ሂደት እንዲቀጥል ተወስኗል ብለዋል። በተመሳሳይ በሶማሌ ክልል ምርጫ ሊወዳደሩ ተመዝገበው ከነበሩ የፖለቲካ ፓርቲዎች አንደኛው ነጻነትና እኩልነት ፓርቲ ወይም ነፓም ከቀናት በፊት ራሱን ከምርጫው ማግለሉን አስታውቆ ነበር። ነፓ ለብሔራዊ ምርጫ ቦርድ በሶማሌ ክልል የተቃዋሚ ፓርቲዎች ያቀረቧቸውን አቤቱታዎች ከመረመረ በኋላ ያሳለፋቸው ውሳኔዎች ተቃዋሚ ፓርቲዎቹ በተደጋጋሚ ያነሷቸውን ችግሮች ከግምት ውስጥ ያላስገባና በክልሉ ነጻና ፍትሃዊ ምርጫ ለማካሄድ የነበራቸውን ተስፋም የሚያጨል መሆኑን ገልጾ ነበር። የብሔራዊ ምርጫ ቦርድ ኮሚኒኬሽን ዳይሬክተር ሶሊያና ሽመልስ ግን ከፖለቲካ ፓርቲዎቹ ጋር ከመጀመሪያው የእጩዎች ምዝገባ ጀምሮ ጥሩ ግንኙነት እንደነበራቸውን የሚናገሩት፣ ለዚህም ኦብነግ፣ ኢዜማና ነጻነትና እኩልነት ፓርቲዎች ክልሉ ላይ የእጩዎች ምዝገባ ማድረግ አልቻልን በማለታቸው አዲስ አበባ ላይ እንዲስተናገዱ መደረጋቸውን ያስታውሳሉ። የፖለቲካ ፓርቲዎቹ ቅስቀሳ ሲያደርጉ ያጋጠሟቸውን ችግሮች በመፍታት ረገድም ብዙ ስራ እንደሰሩ ነው የሚናገሩት። የመራጮች ምዝገባን በተመለከተም አብዛኞቹ ፓርቲዎች ቅሬታ ማቅረባቸውን ይህንን ምርጫ ቦርድ አጣሪ ቡድን ልኮ ማጣራቱን የሚናገሩት ሶሊያና ሽመልስ የማጣራት ስራውን የሰራው ገለልተኛ ባለሙያዎች ቡድን መሆኑና ውጤቱም ለሁሉም በግልጽ ማቅረቡን ይናገራሉ።
መጀመሪያ ውስጥ እርምጃ ምንድን ነበረ? ይሄ ነገር ለማጣራት የሚበቃ ነው። ምክንያቱም አንዳንድ አቤቱታዎች ማጣራት ሳያስፈልጋቸው በቦርዱ በኩል እንዲሁም ዲስሚስ የሚደረጉ ናቸው። ይሄኛው ግን መጣራት የሚያስፈልገው ነው ብሎ ያ በ11 ምርጫ ክልሎች ላይ 10 የአጣሪ ቡድኖችን ከማዕከል ከተለያዩ ሲቪክ ማህበራት እኛም አይደለንም እንደ አንድ የሄድ ነው ራሳችንን ስራ ራሳችን ስለማናጣራ ከውጭ በመጡ የህግ ባለሙያዎች ወለበር ሆነው በመጡ የህግ ባለሙያዎች ሲቪክ ማህበራት ላደራሽተን እንግዲህ የማጣራት ስራ ልከናል ማለት ነው ለሶማሌ ክልል። ሶማሌ ክልል እነሱ ሄደው የማጣራት ተግባራቸውን አጠናቀው ሲመጡ እንደሚታወቀው የሁለተኛ አሰራት ሌሎች ስሚች ስላሉ ነው ውጤት ናይቶ ከፓርቲዎች ከተነጋግሮ ወደ መፍትሄ ወደ ስላልተቻለ ምርጫውን በሁለተኛ ዙር ከሚደረጉት ምርጫ ጋር እንዲሄድ ያደረገው ዋናው ይሄ መራጮች ምዝገባ ላይ የቀረበው አቤቱታ ነው ማለት ነው። የተለያዩ ባለሙያዎችን አስተማርተን የባለሙያዎቹ ሪፖርት ከመጣ በኋላ ሪፖርቱን ቦርድ ጋይቶት ያንን ሪፖርት ደግሞ ለፓርቲዎች አቅርበናል፣ ፓርቲዎች ራሳቸው በተገኙበት። ስለዚህ ያንን ሪፖርት ስና የተወሰነው ነገር ምንድን ነው? እሱ በቂ ማስረጃ የቀረበባቸው የሚባሉ ምርጫ ክልሎች እና ጣቢያዎች አንዳንድ ቦታዎችም ላይ የመራጮች ምዝገባ እንዲደገም ቦርድ ወስኗል። ዝርዝር አይቶ ምርጫ ክልል ገሌ ላይ ምርጫ ጣቢያ ይሄን ይመስላል የቀረበው ማስረጃ ምንድን ነው የሚለው፣ ሌሎቹ ላይ ደግሞ በቂ ማስረጃ ያልቀረበባቸውና ለምሳሌ ሄደው በምስክር ሲታይ የተባለው ተግባር ያልተፈጸመበት ለምሳሌ አባላቶቻችን የመዘገቡ ተከክለዋል የሚለው ላይ ደጋፊዎቹ ሰዎች ተመዝግበው የተገኙበት እና የተባለው ቢስተና በተቋሪ ተቃራኒ ተከናወነው ቢዝነስ አለው በሚል ተቀባይነት የሌላቸው ቢቶች ተገኝተዋል። ስለዚህ ሁሉም አይቶ ተቀባይነት አላገኘ ሁሉም አይቶ እንግዲህ ካልሆነ
በፖለቲካ ፓርቲዎቹ ቅሬታ የሚቀርብባቸውና ለገዢ ፓርቲ ያዳላሉ ተብለው ቅሬታ የሚቀርብባቸው ምርጫ አስፈጻሚዎችን በተመለከተም ቅሬታዎቹ ትክክል መሆናቸውንና የምርጫ ቦርድ መፍትሄ ይሆናል የሚለውን እርምጃም እየወሰደ መሆኑን ሶሊያና ሽመልስ ይናገራሉ።
መሰረት አድርገን እንግዲህ አሁን ከምርጫ ክልል አስፈጻሚዎችን ሙሉ ለሙሉ ሆኖች በሚቻል ሁኔታ ወይ የመቀየር ወይ ደግሞ ድጋፍ የሚሰጥ አካል ከዚህ የመላክ ማስፈት ትሬነሮቻችንን ለፊልድ ትሬነሮች የምንላቸው በሁለቱም ኮንስቲቱንሲዎች ወይ ምርጫ ክልሎች ላይ መላክ ዝግጅታችን አጠናቀን ስልጠና ሰጥተናል። አሁን ስልጠና እያከናወንን ነው ማለት ነው።
ምርጫውን ለመስከረም 21 ካሄድ ተወስኖ ሁለተኛ ዙር የመራጮች ምዝገባ ከተጀመረ በኋላ ግን አንድም ቅሬታ እንዳልቀረበ የኮሚኒኬሽን ዳይሬክተሯ ተናግረዋል። በሶማሌ ክልል የፊታችን መስከረም ያ በሚካሄደው ምርጫ ብልጽግና፣ ኦብነግ፣ ነጻነትና እኩልነት ፓርቲ፣ ኢዜማና የምዕራብ ሶማሌ ዲሞክራሲያዊ ፓርቲ ይወዳደራሉ ተብለው የሚጠበቁ ፓርቲዎች ነበሩ። ከኦብነግና ነፓ ባሻገር ኢዜማን በሶማሌ ክልል ምርጫ ሂደት ላይ ቅሬታዎች እንዳሉት ገልጾ የአሜሪካ ድምጽም የምርጫ ቦርድን በማናገር ቅሬታዎች መዘገቡ ይታወሳል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አድማጮች ለዕለቱ የያዝነውን የመጀመሪያ ዘገባችንን ነበር ያስደመጥናችሁ። ወደ ተከታዩ ዘገባችን እንውሰዳችሁ። አዲሱ የህዝብ ተወካዮች ምክር ቤት የፊታችን መስከረም 24 2014 ዓ.ም እንደሚመሰረት የነባሩ አፈ ጉባኤ አቶ ታገሰ ጫፎ ሰሞኑን ገልጸዋል። በዚህ ዙሪያ የተለያዩ የፖለቲካ ፓርቲዎችን ያነጋገረው ምትኩ ፈቃዱ ተከታዩን ዘገባ አሰናድቷል።
በኢትዮጵያ ውስጥ በተካሄደው ምርጫ በግል ተወዳዳሪ የነበሩት ዶክተር ዲማ ነጎ እንደሚሉት የህዝብ ተወካዮች ምክር ቤት እንደ ከዚህ በፊቱ የአንድ ፓርቲ አብላጫ ቢኖረውም የተመረጡት ሰዎች በችሎታም በእውቀትም በልምድም የተሻለ አቅም ያላቸው ናቸው ብዬ አምናለሁ ይላሉ።
እንግዲህ ፓርላማው ከዚህ በፊቱ በአንድ በኩል የሚመሳሰልበት አለው። ይሄውም ያው ገዢው ፓርቲ አብላጫውን ድምፅ አብላጫ ብቻ ሳይሆን ተፎካካሪ ፓርቲዎች በብዛት የሌሉበት ፓርላማ ነው የሚሆነው። ግን በሌላ በኩል አሁን ለፓርላማው የተወዳደሩት አብዛኛዎቹ በችሎታም በእውቀትም በትምህርትም ከዚህ በፊት ከነበሩት የተሻሉ ስለሆነ ምናልባት አንዳንድ ህጎችንም በማሻሻል የፓርላማው በተለይ አስፈጻሚውን አካል የመቆጣጠር አቅሙን የበለጠ ሊጎለብት ይችላል ብዬ ገምታለሁ።
ዶክተር አወቀ አምዛያ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲን ወይም ኢዜማን በመወከል በደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት ለህዝብ ተወካዮች ምክር ቤት ድምፅ አግኝቶ የተመረጡ ናቸው። እንደርሳቸው ሀሳብ አዲስ የሚመሰረተው መንግስት እንደ ከዚህ ቀደሙ የአንድ ፓርቲ አብላጫ ያለበት ቢሆንም የዶክተር ዲማን ሀሳብ በመጋራት መጪው ምክር ቤት ከዚህ ቀደም በተለየ ብዙ ሀሳቦች የሚንሸራሸሩበት ይሆናል ብሎ ተስፋ እንደሚያደርጉም ተናግሯል።
የሚጠበቀው ፓርላማ ከበፊቱ በጣም የተለየ ፓርላማ አይሆን። ምክንያቱም የብልጽግና ፓርቲ ነው በአብዛኛው ያሸነፈው። ግን በፊቱን አይነት አንድ ድምፅ ያለው ይሆናል ተብሎ አይጠበቅም አልጠበቅም። ምክንያቱም የቀረቡ ሰዎች ጥንቅር ስታይ ለውጥ ይኖራል እየገምታለሁ።
አዲስ መንግስት ይመሰረታል፣ የአገሪቱ ማህበራዊ ኢኮኖሚያዊና መሰል ችግሮችን መፍታት የሚችል ጠንካራ መንግስት ይመሰረታል፣ እንዲሁም የማሟያ ምርጫዎች ይካሄዳሉ ያሉት ደግሞ በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ማስተባበሪያ ሚኒስትር ዶክተር ብቅላ ሁሪሳ ናቸው።
እንደሚታወቀው ህገ መንግስቱን በሚያስቀምጠው መሰረት የመስከረም ወር የመጨረሻ ሰኞ ላይ መንግስት ይመሰረታል። መንግስት በመመስረት ጠንካራ የሆነ ስርዓት እንዲኖር ህግ ለማስከበር የሚረዳ የሀገሪቱን የኢኮኖሚ ፖለቲካዊና ማህበራዊ ችግሮች ቁጭ ብሎ ሊፈታ የሚችል ተቋማት ያሉት መንግስት ይመሰረታል። የመሟያ ምርጫውም ይካሄዳል። መንግስትም ወቅቱን ጠብቆ ይመሰረታል። የሀገሪቱ ችግሮችም በዚህ ሂደት እየተቀረፉ ይሄዳሉ ማለት ነው።
መንግስት ሲመሰረት አንደኛ ለመንግስት ቅቡልነት የሚውለውን ህጋዊ መሰረት ያስገኝለታል ያሉት ደግሞ የፖለቲካ ምሁሩ ዶክተር ደመቀ ያጭሶ ናቸው።
እኛ ይሄ መንግስት ሲመሰረት አንደኛ ለመንግስት ጥሩ የሆነ ለጅትነሲ የቅቡልነት የሚለውን ነገር ያስገኝለታል። ስለዚህ አንዳንድ ነገሮችን ገፍቶ መሄድ ይችላል። ሪፎርም የሚፈልግ ከሆነ ከፌዴራሊዝም ጋር ተያይዞ ህገ መንግስቱንም ነገሮች ምናልባት ፍላጎቱ ካለው እነኚህ ነገሮች አሁን ነው ማስተቸው ስለዚህ ማስተን ነው ብሎ አንድ ነገሮችን መንቀሳቀስ የሚጀምርበትን ጥሩ የሆነ የቁብልነት ግራውንድ ይሰጣዋል እንላለን። ሁለተኛ ጠቅላይ ሚኒስትሩ ተፎካካሪ የፖለቲካ ፓርቲዎች መቀመጫ ባያገኙም በተጠበቀው ልክ ማለት ነው በተሳትፏቸው ልክ በአስፈጻሚው አካል ላይ ሪፕሬዘንቴሽን እንደመኖራቸው በደንብ አስምረው ነው የነገሩትና ከዚህ በፊት ይደረግ እንደነበረው እነት ነው የፓርላሜንታሪ ፖለቲካ ስርዓት ያሸናፊ የፖለቲካ ፓርቲዎች አብዛኛውን መቀመጫ ከተቆጣጠሩ አስፈጻሚ አካል የመሆን እድሉ ነበራቸው። ነገር ግን ከዚህ የተለየ ያልተለመደ አይነት የፖለቲካ ስትራክቸር ይመጣል። ስለዚህ እንደ ተሳትፏቸው ልክ በአስፈጻሚው መካል ሪፕሬዘንትድ የሚሆኑበት አይነት ፓርላማ ይመጣል ብለን ነው ተስፋ የምናደርገው።
ከዚህ በፊት የነበረው ህግ አውጪው አካል በቀጥታም ሆነ በተዘዋዋሪ በስራ አስፈጻሚው አካል ጫና ሲያደርስበት ነበር ተብሎ ይተቻል። አሁን አዲስ የሚመሰረተው መንግስት ከእንደዚህ ጫና ይላቀቅ ይሆን ወይ ተብሎ ለተጠየቁት ዶክተር ዲማ ምላሽ ሲሰጡ ይህን ብሏል።
በአገራችን በተለይ ችግር የነበረው አስፈጻሚው ህግ አውጪው አካል ጠቅላላው የመንግስት ተቋም በሙሉ በፓርቲ ቁጥጥር ስር በመሆኑ በገዢው ፓርቲ ቁጥጥር ስር በመሆኑ በፓርቲና በመንግስት መካከል በሀገራዊ ተቋማትና በመንግስታዊ ተቋማት መካከል ምንም አይነት ድንበር ስላልነበረ አብዛኛውን ችግር የፈጠረው ይሄ ነው የሚል አስተያየት አለኝ።
የዶክተር ዲማን ሐሳብ በማጠናከር ዶክተር አወቀም ለቀረበላቸው ጥያቄ ምላሻቸውን ሰጥቷል።
ፓርላማው ተጠያቂነት በግለሰብ ደረጃ ህዝቡ ወክሎ የላካቸው ሰዎች በቡድን አንድ ላይም እንደ ፓርላማ ተጠያቂነት ሊኖራቸው ይገባል። በግለሰብ ደረጃ መመረጣቸው ህዝብ ቀርቦ የማዋየት ሁልጊዜ ችግሩን የመከታተልና ያን ችግር በአገራቸው ደረጃ ደግሞ መልሰው በፓርላማ ውስጥ በማቅረብ መፍትሄ እንዲያገኙ የማድረግ ወደ ህዝቡ የበለጠ የመቅረብ ሀሳብ ይኖራል ብዬ ገምታለሁ።
የአሜሪካ ድምፅ ያነጋገራቸው ግለሰቦች በህገ መንግስት ለውጥና ማሻሻያ ላይ ያላቸውን ሀሳብ አንጸባርቀዋል። በዚህ መሰረት ህገ መንግስቱ ሀገሪቱ አሁን ላለችበት ችግር ዋነኛ መሰረት ነው ሲሉ የተናገሩት የኢዜማው ተወካይ ዶክተር አወቀ ናቸው።
ሀገሪቱ አሁን አደጋ ውስጥ የገባችው በዚህ ህገ መንግስት አማካኝነትና ህገ መንግስቱ እስካሁን በሄደባቸው መንገዶች በሀገሪቱ ችግር ውስጥ የገባቸው የኢዜማ ፓርቲ ህገ መንግስቱ መሻሻል አለበት፣ ሀገሪቷን አደጋ ውስጥ ጥሏል የሚል ጽኑ አቋም አለው። ይህንኑ ያራመዳል። በፓርላማ ውስጥም የተወሰኑ ማሻሻዎች የግድ ይደረጋሉ። ሙሉ በሙሉ ህገ መንግስት ለውጥ ባይኖርም ማሻሻዎች መደረግ እንዳለባቸው ግዴታ የሚጠቁሙ ሁኔታዎች ስላሉ ይህን አቅጣጫ ፓርላማው መከተሉ አይቀርም ብዬ ገምታለሁ።
በሌላ በኩል ደግሞ ዶክተር ዲማ እንደሚሉት የህገ መንግስት ማሻሻልን በተመለከተ በራሱ ህገ መንግስቱ ላይ የተቀመጠ ጉዳይ ነው ይላሉ።
አሁን የሚሰራበት ህገ መንግስት ያው የሚለወጥበትን የሚሻሻልበትንም አሰራር በሙሉ እዛ ውስጥ አካቷል። በዛው መሰረት ሊኖር ይችላል። ግን በእኔ አስተያየት እነዚህ ማኒፌስቶቸው ውስጥ ያልገቡ ፓርቲዎች ይሄንን የመለወጥ አቅማቸው ውስን ይመስለኛል። በፓርላማው ውስጥ ያላቸው ወንበር ብዙም አይሆኑም። በአጠቃላይ በእኔ አስተያየት ህጉ ህገ መንግስቱ ማሻሻያዎች ያስፈልጉታል፣ ከጊዜ ጋር መሄድም አለበት። እነዚህ ማሻሻያዎች ማድረግ የሚቻለው በአጠቃላይ ሀገረ መንግስቱ ላይ ሁሉ ብዙ ጥያቄዎች ስላሉ በአጠቃላይ በሀገራችን ሰፊ የሆነ ሀገራዊ ውይይት ተካሂዶ በአብዛኛው የሀገሪቱ ውስብስብ ችግሮች ላይ የግንዛቤና ስምምነት ቢደረስ ጥሩ ነው።
በዚህ ጉዳይ ላይ የህዝብን አስተያየት ማዳመጥ ያስፈልጋል የሚሉት ደግሞ ዶክተር ብቅላ ሁሪሳ ናቸው።
መታየት ካለባቸው ነገሮች አንዱ ህገ መንግስቱ ከሆነ ራሱ ህገ መንግስቱ በህገ መንግስታዊ መንገድ እየታየ እየተፈተሸ በጥናት ላይ በተመሰረተ በመረጃና በእውቀት ላይ በተመሰረተ ሁኔታ እየታየ እየተመረመረ መለወጥ ያለበት ቦታ እንዲለወጥ፣ ማስተካከያ የሚፈልግ ማሻሻያ የሚፈልግ ቦታ ካለ እንዲሻሻል ለማድረግ በሩ ዝግ አይደለም። ይሄ አሁን የሚመሰረተው ፓርላማም ለዚህ የሚሆን የመነሻ ስራ ይሰራል ብለን እናስባለን። ነገር ግን አሁን ብዙዎቹ እንደሚሉት በእጃችን ላይ ያለው ህገ መንግስት እጅግ በጣም ምንም ጥቅም የሌለው አገር አፍራሽ ስለሆነ ዛሬውኑ ተቀዶ መጣል አለበት የሚል ሐሳብ የሚያራምዱ አሉ። በሌላ በኩል ደግሞ ህገ መንግስቱ ላይ ያሉ እያንዳንዳቸው አንቀጾች እያንዳንዳቸው ቃላት ፐርፌክት ስለሆኑ አንድም ቃል አንድም አንቀጽ መነካት የለበትም የሚሉም ሰዎች አሉ። ብልጽግና ፓርቲ ሁለቱም ትክክል ናቸው ብሎ አያምንም። ህገ መንግስት ለህዝብ የተዘጋጀ ሀገርን ለመምራት ህዝብን ለመምራት ለትውልድ የተዘጋጀ ሰነድ በመሆኑ ምክንያት የማይበጅ መሻሻል ያለበትና ግድፈት ያለበት ታከል ያለበት ነገር ካለ መስተካከል ይችላል መሻሻል ይችላል። ህገ መንግስቱ የሰዎች ሰነድ ስለሆነ ሰዎች ሊያሻሽሉት ይችላሉ ብሎ ያምናል። የሚመጣው ፓርላማም በህገ መንግስቱ መሻሻል ያለባቸው መታከልና መስተካከል ያለባቸው ነገሮች ካሉ ኃላፊነት ወስዶ ለዛ የሚሆን የጅምር ስራ ይሰራል የሚል እምነት አለኝ።
በመሪ ደረጃ ይህ ህገ መንግስት መጥፎ ነገር አለው ብዬ አላምንም ስሉ ሐሳባቸውን የሚሰነዝሩት ደግሞ የፖለቲካ ምሁሩ ደመቀ አጪሶ ናቸው ይናገራሉ።
ህገ መንግስቱ ላይ አንዳንድ ማሻሻያ የሚያስፈልጉ ነገሮች ይኖራሉ። ህገ መንግስቱ in terms of content substance በጣም ጥሩ የሚባል content ያለው ህገ መንግስት ነው። አብዛኛው ከሁለት ሶስተኛ በላይ universal declaration of the human rights incorporate ያደረገ ህገ መንግስት ስለሆነ በመሪ ደረጃ ይሄ ህገ መንግስት መጥፎ ነገር አለው ብዬ እኔ ብዙ አላስብም።
እንደማጠቃለያ የአሜሪካ ድምጽ ራዲዮ ያነጋገራቸው ግለሰቦች በመጪው አዲሱ የመንግስት ምስረታ ረገድ ብሩህ ተስፋ እንደሚታያቸው ገልጿል። ለአሜሪካ ሬዲዮ ድምጽ ለተጠናከረው ዘገባ ምትኩ ፍቃዱ ነኝ ከአዲስ አበባ።
በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። በዌብሳይታችን amharic.voenews.com ላይ እንገኛለን። በአትቪኦኤ አምሃሪክ የፌስቡክ ገጻችን የቀጥታ ስርጭታችን እየተላለፈ ይገኛል። #ቪኦኤ አምሃሪክ ብላችሁ ደግሞ በትዊተር ተከተሉን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን horn@voenews.com ነው። ያስተናግድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ቀጣይ ዝግጅታችን ከማለፋችን በፊት የዘርባቤል ሞላ ተውበሽ ሳይሽማ ዜማን እንጋብዛችሁ። የዘሩባቤል ሞላን ተውበሽ ሳይሽማን ነበር ያዳመጥነው። አሁን ወደ ተከታዩ ዝግጅታችን እናልፋለን። አንበጣ በትግራይ የፌደራሉ መንግስት ስልጣኑ የትግራይ ክልል ጊዜያዊ አስተዳደር እንደሆነ የሚናገረው ሆኖም አሁን ትግራይ ክልልን እያስተዳደረ በሚገኘው የክልሉ የግብርናና ገጠር ልማት ቢሮ የተባይ መከላከያና የሰብል ልማት ቁጥጥር ዳይሬክቶሬት ዳይሬክተር መሆናቸው የተነገረው አቶ መብራሃቱ ገብረኪዳን በ19 የትግራይ ወረዳዎች አንበጣ መከሰቱን ገልጸዋል። የመቀሌው ዘጋቢያችን አለም ፍሳህ ነው ያነጋገራቸው፣ ቀጥሎ ይቀርባል።
በትግራይ የታየው አንበጣ በደቡብ ዞንና ደቡባዊ ምስራቅ ዞን በሙሉ ከግንቦት 14 ጀምሮ የታየ ሲሆን በማዕከላዊና ምስራቅ ዞንም ታይተዋል ይላሉ አቶ መብራቱም ገብረኪዳን። አቶ መብራቱም በአማራ ክልል አዋሳኝ ዋክምራ አካባቢና አፋር አካባቢን በስፋት እየተፈለፈለ መሆኑን መረጃ እንዳላቸው ይናገራሉ።
በትግራይ ከግንቦት 14 አካባቢ ጀምሮ ከዛም ፊት የተወሰነ እየተቆራረጠም የአንበጣ መንጋ ይገባ ነበረ። ከዛ በኋላ ግን በተከታታይ ገብቷል በክልላችን ማለት ነው። በዛም ደረጃ ወደ 19 አካባቢ ወረዳዎች ሽፋን አለው። ደቡብ ዞን እንዳለ ከኦፍላና ዛታ በስተቀር ሌሎቹ ሁሉም ገብቶ የወጣባቸው ናቸው። ደቡብ ምስራቅ ዞን ደግሞ በሙሉ እንዳለ 6 ወረዳዎች አለባቸው ነበርባቸው። ከዛ በተጨማሪ በማዕከላዊ ዞን የጭላ አካባቢ፣ ተንቤና አካባቢ፣ ጣንቋ ምላሽ አካባቢ የሚባሉ ወረዳዎች እና ቀይ ተክል አካባቢ የሚባሉ ወረዳዎች እንደዚሁ አለ። ከዛ ከምስራቃዊ ዞን ደግሞ በጽራ ወንበርታና በአጽ ወረዳዎች አካባቢ እንደዚሁ ታይተዋል ማለት ነው። ማቹር አዳልት የምንለው ወይ ደግሞ ሙሉ የደረሰ የሚባለው ወይ ደግሞ ማቹር አዳልት የምንለው ማለት ነው ለማራባት የሚመጣው በአድዋና ወደ ራም አካባቢ ያመራ እንዳለ የተወሰነ ማለት በጣም ትልቅ የሚባል መንጋ አይደለም፣ ግን መካከለኛ የሆነ አለ የሚንቀሳቀስ ማለት ነው። በተለይ ደግሞ እዚህ በስፋት የተፈለፈለባቸው አካባቢዎች በሳምረ፣ በሳሐርቲ፣ በየጭላና ጣንቋ ምላሽ አካባቢ የሚባሉ ወረዳዎች ናቸው አሁን በስፋት ያለባቸው ማለት ነው። ከዛ በተጨማሪ በአዋሳኝ አካባቢ ከአማራ ክልል ዋግምራ ዞን አዋሳኝ አካባቢ ያሉ በረሃ አካባቢዎች በስፋት እዛም ላይ ተፈልፍሎ ነው ያለው። ምናልባት ከዛ ውጭ ያሉ አሁን ለምሳሌ በአማራ አዋሳኝ አካባቢዎች ያሉት አሁን የተፈለፈሉ የሚባሉ በጨጭቃ ምናምን የሚባል በሚራቃ ምናምን አካባቢ የሚባሉት አበርገለ ወረዳ የአማራ ክልል አበርገለ ወረዳ የሚባለው ማለት ነው። እዛ አካባቢ በስፋት ተፈልፍለዋል። አሁን እነሱ ለእኛ ነው የኬሚካልና የመርጫ መሳሪያዎች ድጋፍ እየጠየቁ ያሉት። አንድ እኛም በቻልነው ያክል ድጋፍ እያደረግንላቸው ነው። ከዛ በተጨማሪ አፋር አካባቢ በራያን የሚያካልሉ የሚያዋስኑ አካባቢዎች አብዓላ፣ መጋለ ያለው የሚባሉ ወረዳዎችም አሁን በስፋት እየተፈለፈለ እንዳለ ኢንፎርሜሽን አለን ማለት ነው።
አቶ መብራቱም ገብረኪዳን እንዳሉት አሁን ያለው አንበጣ ከባለፉት ዓመታት የተለየ የሚያደርገው በትግራይ መፈልፈል ነው። ባለፉት ዓመታት ከሌላ ክልል መጥቶ ነበር የሚያጠቃን። ከዚህ በተጨማሪ በጸጥታው ምክንያት ትግራይ ያልተረጋጋ ሁኔታ ስለነበረ እንደፈለግን መፈተሽ አለመቻላችን ነው ብለዋል አቶ መብራቱም ገብረኪዳን።
ከሌላ አካባቢ መጥቶ ነበር የሚያጠቃን ማቹርድ እና ኢማቹርድ የሚባሉ የአንበጣው የእድገት ደረጃ ነበረ የሚመጣ ማለት ነው። አሁን ግን እኛው ላይ ምክንያቱም ለምን መሰለ እንደዛ የሆነው በጸጥታው ማለት ያልተረጋጋ ሁኔታ ስለነበረ የጦርነት አካባቢ ስለነበረ በሰዓቱ ማቹር አዳልት የምንለው ወይ ደግሞ የደረሰ እንቁላል የሚጥለውን በጊዜው መቆጣጠር ያልተቻለው ሰላም ስላልነበረ ነው። ጦርነት ስለነበረ ነው። እንደፈለግን አክሰስ ማድረግ ስለማንችል የነበረ ነው። አሁን እዛ ውሎ አድሮ ያው ችግር እየፈጠረ ያለው የተለየ የሚያደርገው አንደኛው እሱ ነው። ሌላ ብዙም የተለየ ነገር የለውም። የመከላከል ስራውን በተመለከተ እኛ አምናው ስናደርግ እንደነበረው ብዙ መኪኖች ብዙ የሰው ኃይል ብዙ ሪሶርስ ሞቢላይዝ አርጋ ለመከላከል እናላፍ እንድንቸገር ይሆናል ማለት ነው። ከፍተኛ ሆነ የገንዘብ እጥረት አለ፣ ከፍተኛ ሆነ የሪሶርስ እጥረት አለ። መንገዶች ሁሉ ተዘግተዋል። ግብአት እንደፈለክ ምንከላከልበት አንዷን እንትን ልንገር፣ ሽመርጫ መሳሪያ በባትሪ ነው መሰራው፣ ዱራታ የሚባል ባትሪ ማለት ነው። እሱ እንኳ ማግኘት አልቻልንም ማለት ነው። ስለዚህ ከፍተኛ ሆነ የግብአት እጥረት አለ። ለምን? ገበያው ስለተዘጋ ማለት ነው። አጠቃላይ መንገዱ ስለተዘጋ በዛ ምክንያት ችግር አለው ለማለት ነው።
አቶ መብራትም ገብረ ኪዳን በእኛ ክልል ውስጥ እየተፈለፈለ ያለ ሰፊ አንበጣ ለመከላከል ሰፊ ስራ እየሰራን ነው ብለዋል። በዋክምራ አካባቢ የታየውን አንበጣ ለመከላከል በመተጋገዝ ለመከላከል እየሞከርን ነው። ይሁን እንጂ ዓለም አቀፍ ተቋማትን ያለንን ክፍተት ለማሟላት ድጋፍ እንዲያደርጉልን መጠየቅ ፈልጋለሁ ብለዋል አቶ ምራትን ገብረ ኪዳን።
ዋግምር አካባቢ ያሉት አሁን በእኛ ቅርብ ያሉ አካባቢዎች ናቸው ኢንፎርሜሽን ያለን። ከዛ ወደ ሀል አካባቢ ወደ መሀል አካባቢ ያለው ነገር ደግሞ እንደዚሁ ምንም አይነት ኢንፎርሜሽን የለም እና ምናልባት ጥሪ የማቀርበው ምናልባት የዓለም አቀፍ ተቋማት የመርጫ መሳሪያዎች እና የሎጂስቲክ አጠቃላይ አንበጣን ለመከላከል የሚያስችሉ አጠቃላይ ሎጂስቲክ ክፍተት ስላለብን በተለየ ሁኔታ ስፔሻል ኬዝ ስላለ አሁን ማለት ነው ድጋፍ ቢያደርጉልን ጥሪ ማቅረብ ፈልጋለሁ። አንደኛው ይሄ ነው። ሁለተኛው እኛ አካባቢ ያሉ ባለሙያዎችና ወረዳዎች ማለት ነው አንበጣ ካሁን በፊት ማለት ቅድም ባልኩት ከጉንበት ጀምሮ ነሐሴ ሰኔም ላይ ሐምሌም ላይ ነሐሴም ላይ ሲንቀሳቀስባቸው የነበሩ አካባቢዎች እንቁላል ጥሎ ሊሆን ስለሚችል ያረፈባቸው በሙሉ የሚባሉ አካባቢዎች ከፍተኛ የሆነ አሁንም ተከታታይ የሆነ ዳሰሳ ያስፈልጋል። የተገኘ ነገር ካለ ደግሞ ወዲያውኑ ኢንፎርሜሽኑ ወደ ክልል እንዲልኩልን እንዲያሳውቁን፣ ከተገኘ ደግሞ ወዲያውኑ ሳይውል ሳያደር የመከላከል ስራ እንዲሰራ ነው። በእርግጥ እኛ አሁን እስከ አክሱም አካባቢ ከራያ ጀምሮ ደቡብ ምስራቅ አክሱም ማዕከላዊ ዞን አካባቢ ያሉት መስመሩም ይህን ተጠብቀን እስከ አዲግራት አካባቢ ያለው መስመር አካባቢ የግብአት አቅርቦት አቅርበናል። የኬሚካልና የተወሰኑ የምርጫ መሳሪያዎች ማለት ነው። ምርጫ መሳሪያዎቹ እጥረት ሊኖር ይችላል። የግል ምርጫ መሳሪያዎች ነው ለመጠቀም ያሰብ ነው። በየወረዳውም እንደዛ ነው እየተደረገ ያለው። ከፍተኛ የሆነ በገበሬዎች እጅ የግላቸው የሆነ የምርጫ መሳሪያ አለ፣ ናፕሳክ የሚባለው ማለት ነው። እሱን በስፋት መጠቀም አለብን። እሱን ሞቢላይዝ ማድረግ አለብን። ኬሚካል እኛ ክልል እናቀርባለን። በሂደት ደግሞ አሁን የቀሩን ማለት ክፍተት ያለባቸው የግብአት አይነቶችም አሁንም ሪሶርስ የመፈላለግ ስራ በስፋት እየሰራን ያለ ነው። በሂደት የሚሟሉ ነገሮች ይኖራሉ። ከሌላ ክልል ከአፋርና ከምናም መጥቶ የሚመጣውን ብዛትና መጠን ስለማናውቀው እሱ ጋር ትንሽ ስጋት ይኖረናል እንጂ እኛ ክልል ላይ ያለውን ብዙ የሚያሰጋ አይደለም። ክብደት ሰጥተን እየሰራ ነው ያለ ነው። ስራውን በደንብ እየሰራ ነው። ውጤታማም ነው የመከላከል ስራ። ስለዚህ እንደዚህ ነው አሁን ህብረተሰቡ ማወቅ ያለበት ማለት ነው። በጣም መጨናነቅም ያለበትም ያው በተለይ እኛ ክልል ውስጥ ያለው ነገር በሙሉ ማለት ነው።
አቶ ምራትም ገብረ ኪዳን ጦርነቱ በዚህ ላይ አሉታዊ ተጽዕኖ አለው ብለዋል።
ለምንድን ነው በአጠቃላይ ባይዘው የአንበጣ ብቻም ሳይሆን ሌሎች ተባዮችም ለምሳሌ ስቶክ በረሮ ወይ ደግሞ ቃንጫ ፋሃሪ የምንለው አለ በእኛ አጠራር ማለት ነው። ሽትፍ ላይ ደግሞ በጤፍ ላይ የሚያጠቃ በትግርኛ ሞክታ የምንለው አለ። እነዚህ አሁን ገበሬው በጣም ከፍተኛ የሆነ የኬሚካል ፍላጎት አለው። ነጋዴዎች እጅ የነበረ ኬሚካል አንድ በብዛት እያለቀ ነው ያለው፣ ኦልሞስት አልቋል ማለት ይቻላል። ተከታታይ የሆነ ሳፕላይ የለም ማለት ነው። ምክንያቱም መንገዱ ስለተዘጋ ነጋዴዎች፣ የትግራይ ነጋዴዎች ከመሀል ሀገር አካባቢ እና ከውጭ ምንም አይነት እንቅስቃሴ ማድረግ ስለማይችሉ የአቅርቦት ችግር አለ ማለት ነው። እሱ የሚፈጥረው አንድ ችግር አለ። የአንበጣን በተመለከተም ተመሳሳይ መንገድ ተዘጋ ማለት እኮ ሁሉም ነገር ተዘጋ እኮ ነው። ነዳጅ የለም፣ ባንክ የለም፣ ብር የለም፣ ምንም ንግድ የለም። ስለዚህ ያ የለም ማለት የምትፈልገው ግብአት በአጠቃላይ ለማቅረብ በጣም ትቸገራለህ ማለት ነው። በዚህ መልኩ በጣም ከፍተኛ የሆነ አሉታዊ ተጽዕኖ አለው።
በትግራይ ግብርናና ገጠር ልማት ቢሮ የተባይ መከላከልና የሰብል ጥራት ቁጥጥር ዳይሬክቶሬት ዳይሬክተር አቶ መብራትም ገብረ ኪዳን እንደሰጡኝ ወቅታዊ ማብራሪያ እጅግ በጣም አመሰግናለሁ። ዓለም ፍስሐ ለአሜሪካ ሬዲዮ ከመቀለ።
በተከታዩ ዘገባ እዚህ ዩናይትድ ስቴትስ እናቆያችኋለን። የካሊፎርኒያ አገረ ገዢ ጋቪን ኒውሰም የስልጣን ዘመናቸው ሳያበቃ ለማሰናበት የታለመውን ድጋሚ ምርጫ የክፍለ ሀገሯ ድምፅ ሰጪዎች አክሽፈውታል። አገረ ገዢውን ከስልጣናቸው ለማውረድ እንቅስቃሴ የተደረገው 20 ስቴቶች በሚጠቀሙበት ያልተለመደ የቀጥታ ዲሞክራሲ አማካኝነት መሆኑም ተገልጿል። ነዋሪዎች የሰጡት ድምጽ እስከ ረቡ እኩለ ቀን ድረስ 2/3ኛው ተቆጥሮ በተገኘው ውጤት መሰረት 2/3ኛው መራጭ አገረ ገዢው ይውረዱ የሚለውን ውድቅ አድርገዋል። የአሜሪካ ድምጹ ማይክ ኦስለቫን ከሎስ አንጀለስ ባጠናቀረው ዘገባ እንዳለው አገረ ገዢ ጋቪን ኒውሰም የተሰለፉባቸውን 46 ተፎካካሪዎች ድል ነስተዋል። በፉክክሩ ሂደት ዶናልድ ትራምፕ በይፋ የማይታዩ ተዋናይ እንደነበሩም አውስቷል። ቆንጅታየ ታቀርባለች።
የካሊፎርኒያ ነዋሪዎች አገረ ገዢው ጋቪን ኒውሰም እንዲወርዱ አንፈልግም ብለው ድምጽ እንዲሰጡ ዲሞክራቶች ሲቀሰቅሱ ከርመዋል። ጋቪን ኒውሰምም ካሊፎርኒያኖች በሰጡት ድምጽ ድጋፋቸውን አረጋግጠውልኛል ብለዋል።
He said yes to science. He said yes to vaccines. He said yes to
እኛ ክትባት መከተብም አዎ ይገባል ብለን ተቀበለናል። እኛ አዎ የወረርሽኝ መወገድ አለበት ብለናል።
ዋናው ሪፐብሊካን ተቀናቃኛቸው የነበሩት የሬዲዮ ውይይት አስተናጋጁ ሌሪ ኤልደር ኮቪድ-19ን ለመከላከል የሚወሰዱ የጥንቃቄ እርምጃዎች ጭንብል መጠቀም፣ መከተብ ወዘተ በግድ ሳይሆን በፈቃደኝነት መደረግ ያለባቸው ናቸው ብለዋል። እኒህ ድምጽ ሰጪ አሊስ ፍራንክስተን ግን በዚህ አይስማሙም።
ኮቪድ is quite real and we're not done with it yet. And
ኮቪድ መኖሩ ሀቅ ነው። ገና አላስወገድነውም። በመሆኑም ትግሉን መቀጠል አለብን።
በክፍለ ሀገሯ ያሉ አንዳንድ ችግሮች አገረ ገዢ ኒውሰምን መጉዳታቸው አልቀረም። ለምሳሌ የወንጀል አድራጎት መበራከቱ፣ የጎዳና ተዳዳሪዎች ቁጥር እያሻቀበ መሆኑ ይጠቀሳል። ሮጀር ኒል ኒውሰም መሰናበት አለባቸው ብለው ድምጽ ሰጥተዋል።
I've been living in Southern California for 40 years. And this is home for me. And I just
ደቡባዊ ካሊፎርኒያ ውስጥ 40 አመት ኖር ያለሁ ቀዬ ነው። እንደሚመስለኝ አዲስ አመራር ያስፈልገናል።
ቅድመ ምርጫው እየተካሄደ በነበረበት ፕሬዚደንት ጆ ባይደን ኒውሰምን ለማሰናበት የተጠራውን ድጋሚ ምርጫና በተፎካካሪነት የቀረቡትን ሌሪ ኤልደርን በመቃወም ካሊፎርኒያ ውስጥ ቅስቀሳ አካሂደው ነበር።
He's a clone of Donald Trump. Can you imagine him being
እንዳለ ዶናልድ ትራምፕ ማለት እኮ ነው። የዚህ ክፍለ ሀገር ገዢ ሲሆን አልታያችሁም?
አንድ ተንታኝ እንደሚሉት ዲሞክራቶች ለዶናልድ ትራምፕ ያላቸው ጥላቻ በዚህ ድጋሚ ምርጫ ሂደት ትልቁን ሚና ተጫውቷል። የቨርጂኒያ ዩኒቨርሲቲው የፖለቲካ ማዕከል አባል ሌሪ ሳባቶ ይናገራሉ።
I think what the California result proves is that Donald Trump is still toxic to Democrats.
እንደሚመስለኝ የካሊፎርኒያ ውጤት ያረጋገጠው በዲሞክራቶች ዘንድ አሁንም ትራምፕ አደገኛ ተደርጎ የሚታይ በመሆኑ ያን በምርጫ ቅስቀሳ መጠቀም ለዲሞክራቶች ብዙ ድምጽ የሚያስገኝ መሆኑን ነው።
ሌላይቱ ተንታኝ የቴክሳስ ዩኒቨርሲቲዋ ሻነን ቦ ኦብራያን በበኩላቸው ሪፐብሊካኖች ለወግ አጥባቂው ተፎካካሪ ሌሪ ኤልደር የሰጡት ድጋፍ ዲሞክራቶችን አሳስቦ እንደነበር አስተውያለሁ ብለዋል።
They brought big name national Democrats out to rally the troops and I
ዝነኛ ሰዎችንና በአገር አቀፍ ደረጃ የሚታወቁ ዲሞክራቶችን ወጥተው ቅስቀሳ እንዲያደርጉ አሰልፈዋል። ይሄ የሚያሳየው ከባድ ስጋት እንደተደቀነባቸው ያስተዋሉት መሆኑን ነው።
አገረ ገዢ ጋቪን ኒውሰም በሚቀጥለው አመት በመደበኛው ምርጫ እንደገና ፉክክር ይጠብቃቸዋል። ኤልደር ላሁኑ ተሸንፈናል ግን ትግሉ አላበቃም ይላሉ።
We recognize that we lost the battle, but we are certainly going to win the war.
በዚህኛው ትግል እንደተሸነፍን እናውቃለን። በዋናው ጦርነት እንደምናሸንፍ ግን አንጠራጠርም።
እሳቸው ይህን ይበሉ እንጂ ትግሉ ቀላል አይሆንም። ከተቅላላው የካሊፎርኒያ ህዝብ ግማሹ የተመዘገበ ዲሞክራት ነው። ሪፐብሊካኖቹ አንድ አራተኛም አይሞሉምና።
በሁሉም ስፍራ ሆነው ዘገባዎችን የሚያደርሱን ዘጋቢዎቻችንን እናመሰግናለን። አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ መጨረሻው ዝግጅታችን ነው የምናልፈው። የዩናይትድ ስቴትስን ምርጫና ዲሞክራሲን የምንዳስስበት ዝግጅት ሰዓት ላይ ነው የምንገኘው። ለዛሬ የዲሞክራሲ በረከቶችና ፈተናዎችን የምንዳስስበት ዝግጅት ተሰናድቷል። አሉላ ከበደ ነው አዘጋጅና አቅራቢው።
ዲሞክራሲ በረከቱና ፈተናዎቹ። የሰው ልጅ ፍትህን ለማረጋገጥ ባለው ብቃት ዲሞክራሲ እውን ይሆናል። ፍትህን ለመጣስ ያለው ዝንባሌ ደግሞ የዲሞክራሲ መኖር አማራጭ የለሽ ወይም የግድ አስፈላጊ ያደርገዋል ያሉት አሜሪካዊው ሃይማኖት ሊቅ የፖለቲካ ተንታኝና መምህር ካርል ፖል ራይንሆልድ ኒቡ ናቸው። ያለ ዲሞክራሲ ሕይወት ያለመታሰቡን ባመላከቱበት አባባላቸው በተሻለ የመንግስት አስተዳደር ዘይቤነቱ በዓለም የሚዘከረውን የዲሞክራሲን ጽንሰ ሐሳብ የፍልስፍና መሰረቶቹንና የገጠሙትን ፈተናዎች ጨምሮ ተለቅ ብሎ ለመዳሰስ የተሰናዳው ዝግጅት ዛሬም በአይነተኛ የመንግስት አስተዳደርነት ተለይቶ የሚታየው ይህ ሥርዓት በታሪክ ያለፈበትን ጎዳና መለስ ብሎ ይፈትሻል። ከአንጋፋው የፍልስፍና መምህር ጋር የጀመርነው ወግ ነው። አሁን የበርካታ መጽሐፍት ደራሲው ፕሮፌሰር መሳይ ከበደም ለቀሪው ውይይታችን ተመልሰዋል። በቀደመው የመጀመሪያ ክፍል ቃለ ምልልሳችን መገባደጃ ባነሳነው ጥያቄ ነው የምንደረደረው። ፕሮፌሰር መሳይ ዛሬ የደረሰበትንና የገጠሙትን ፈተናዎች ምናልባትም ከዚህ ቀደም በዘመናት ዕድሜው ካለፈባቸው ሌሎች ፈተናዎችም ጋርም እንድናነጻጽር ጭምር ይጋብዛል። በአንጻሩ በየደረጃው በሂደት ያለፋቸውን እርከኖች ታሪኮችንም ገፋ አድርገን አንዳንዱን እየተቃቀስን ብንመለከት ለምሳሌ በዚህ በዩናይት ስቴትስ ሴቶች እስከ 1920 አካባቢ ድረስ መምረጥ ድምጻቸውን መስጠት አይችሉም ነበር። በወንዶች ጥቁር ወንዶችን ብቻ ነው የሚመለከተው። እስከ 1870ዎቹ ድረስ ድምጽ መስጠት ወይም መምረጥ አይችሉም ነበር። ዛሬ ትልቅ ክፍተት ትልቅ ጉድለት ሆኖ የሚታዩትን ባስተናገደበት ዘመንስ ያኔስ ስርዓቱ ዲሞክራሲያዊ ነበር ማለት ይቻላል? እንደ ዲሞክራሲ መውሰድ ይቻላል?
እንግዲህ ብዙ ጊዜ ይህን ጥያቄ ስታነሳ የሚባለው ምንድን ነው? ያው ፍጹም ዲሞክራሲ የለም። ዲሞክራሲ መታየት ያለበት በእድገት ነው እና ይህን አላደረገም አላሟላም ብለን መተቸት ሳይሆን በሂደት ውስጥ ማየት አለብን እና እየተሻሻለ እየተለዋወጠ የሚሄድ ስርዓት ነው እና በፊት ያላካተታቸውን ነገሮች ሁሉ መካተት የነበረበትን አሁን እያካተተ ነው። ያው አሁን ሴቶች ፖለቲካ ውስጥ በደንብ እየተሳተፉ ነው። ጥቁሮችም እንደዚሁ መለስተኛም ቢሆን በዛ ውስጥ እየተሳተፉ ነው እና እያደገ የሚሄድ ነገር እንጂ አንድ የሆነ ቆሞ ከዛ ብቻ በራሱ የሚንቀሳቀስ አይደለም እና ስለዚህ በታሪክ ውስጥ ነው ማየት አለብን ይላሉ። ግን አሁን ጥያቄው እውነትም እየተሻሻለ ነው ወይ ነው መሆን ያለበት እና አዎ፣ ለምሳሌ አሜሪካ ሀገር ስናየው ወደፊት ይሄዳል፣ ደግሞ ወደኋላ የሚመለስበት ጊዜ አለ። አሁን ለምሳሌ የጥቁሮች መምረጥና የመመረጥ መብትን ስናየው በአንድ በኩል የተለቀቀ ይመስላል፣ አሁን ደግሞ እያሰሩት ነው እንደገና። ስለዚህ ውጣ ውረድ አለው። እድገቱም ዝም ብሎ በቀጥታ የሚሄድ አይደለም እና ይሄ ውጣ ውረድ እንግዲህ ወደ ጆርቷል። ደግሞ ዋናው ነገር ማየት ያለብን ዴሞክራሲ በጣም በጣም ስስ ነገር ነው። ስስ ነው ምን ለምንድን ነው? ተፈጥሯዊ አይደለም። በተፈጥሮ እንደው ማህበረሰቡን ስናየው አዛዥና ታዛዥ በሚል ነው የተቀረጸው እና በባህል የሚመጣ ነገር ስለሆነ ስናየው ነገሩን በደንብ ካልተንከባከብከው በደንብ ካልጠበቅከው በቀላሉ የሚፈርስ በቀላሉ ወደ አምባገነናዊ ስርዓት ሊለወጥ የሚችል ይሄ ዩሮፒያን ሀገሮችም ታይተዋል። ያው እንደሚባለው ሁሉ ሂትለር ተመርጦ ነው የወጣው። ስለዚህ ሰዎች እንደው በጣም በጣም በጉጉትና በየቀኑ የሚጠብቁት ነገር መሆን አለበት እና አንዴ ዴሞክራት ሆነናል አንዴ ስርዓቱን መስረተናል ብሎ መቀመጥና መዝናናት ጨርሶ የማይፈቅድ ስርዓት። ምክንያቱም የተፈጥሮ መስራት የለው
የተሻለ አብሮ ለማኗኗር ይበጃል በሚል የተፈጠረ ስርዓት እንጂ የግድ የሰው ልጅ የተፈጥሮ ዝንባሌ የተከተለ ባለመሆኑ ለዘለቄታውም መረጋገጥ ያልተቋረጠ ክትትልና ማቀናትን ይሻል። እንዲሁ በቃ ተጠናቀቀ ተብሎ ዝም ብሎ የሚኖርበት አይደለም። ለሚገጥሙት መደነቃቀፎችና ግድፈቶችም ማስተካከያ ይጠይቃል እያሉ ነው ፕሮፌሰር መሳይ።
አሁን ለምሳሌ የጥንት ግሪኮች ሁለተኛ ዲሞክራሲ ማስቀመጥ ያቃታቸው ይሄ የሰው እኩልነት የሚለው ሀሳብ ላይ ስላደረሱ ነበር። እና ይሄ የመጣው በክርስቲያን ሃይማኖት የተነሳ ዩሮፕ ውስጥ ገብቶ ያንን እንግዲህ አሁን ትልቁ ችግር ይህንን የክርስቲያን እምነት የሰው ነፃነትና እኩልነት እንዴት በፖለቲካ ተቋማት እንቀይረው ነው። ሁሉ ሰው ያምናል ማለት በልቡ ሰው ሁሉ ሊል ይችላል። ነገር ግን ማህበረሰቡ በሚሰራው እና በሚንቀሳቀሱት ኢኮኖሚያዊ ማህበራዊ ግንኙነቶች በሙሉ ይሄ እነዚህ ሁለት ሀሳቦች በደንበኛ ተቀባይነት አግኝተው ስራ ላይ አልዋሉ እና ችግሩ ሀሳቡ አይደለም፣ ችግሩ ስራ ላይ መዋሉ
ተግባሩ ላይ ነው። ይሄ ምናልባትም እዚሁ ጋር እንድንቆይ የሚያደርግ ሌላ ጥያቄ ያጭራል። አንዳንድ ጊዜ ዲሞክራሲ የሚፈልጉትን ብቻ የሚሰጥ ሳይሆን የማይፈለግ ምናልባትም የማይበጅ ጭምር የሚሰጥ ነው። የግለሰቦች ድምፅ እስከሆነ ድረስ አንዱን መቀበል ከፈቀድን ሰዎች የመረጡትን ነገር ግን በሚዛናዊ ህሊና ሲታይ የማይበጅ ሊሆን የሚችል አሁን በዩናይት ስቴትስ የታየውን በኋላ ላይ እንመለከተዋለን የመሰለ ብዙዎች ያን አይነት ስሜት እስካስተጋቡ ድረስ ያልተፈለገ ነገርን ሊሰጥ ይችላል የሚባለው ሐሳብ አለ። ይህን የተመሳቀለ ሁኔታ የመፍጠርም አቅም አለው። ዲሞክራሲ የተሻለ ነው ይባል እንጂ ፍጹም አይደለም የሚለውን ቀደም ብለው የጠቀሱትን ሐሳብ አጉልቶም የሚያሳይ አነጋገርም አለ። አያይዘውም ለምን ሲሆን ከሌሎች ሁሉ አብልጦ መመረጡ
አንድ መከስ መሰረታዊ እምነት ያስፈልጋል። ይኸው ምንድን ነው? ሰዎች በነፃነትና በእኩልነት መኖር ይፈልጋሉ። ይሄ መሰረታዊ ፍላጎታቸው ነው። ማንም ሰው ባሪያ ሆኖ፣ ማንም ሰው በራሱ ኑሮ ሳይወስን በሌላ ሰው ብቻ በመመራት መኖር የሚፈልግ የለም። ስለዚህ ትልቅ ዋና ሰዎች የሚፈልጉትን ነገር የሚያሟላ ወይም ለዛ ተስፋ የሚሰጥ ስርዓት ነው። እንግዲህ ማለት ዴሞክራሲ ከሆነ አንድ ትልቁ ነገር ከጭቆናና ከአፈና መላቀቅ ነው። እዚህ ላይ የአሜሪካኖች የጨመሩት ነገር አለ። እሱም ብቻ ሳይሆን ይሄ ነገር ሲሟላ በደስታ የመኖርን መሰረታዊ ፍላጎት ያሟላል ወይም ለዛ ሁኔታዎችን ያመቻል። ሰው ትልቁ የሚፈልገውን ነገር በደስታ መኖር ስለሆነ ይህ ስርዓት ጭቆናንና አፈናን ስለሚያቆም ወይም ስለሚቀንስ ለዚህ ለደስታ ማግኘት አመቺ ስርዓት ነው የሚል ነው። አንዱ እሱ ነው። እንግዲህ ይህ ምደስ የምንፈልገው ነው። እንግዲህ እውነት ሰው ነፃነቱን ይፈልጋል ወይ የሚለው እሱም አንድ ጥያቄ ነው። ግን በአመዛኙ ብንወስድ ሰዎች የሚያምኑት ይህንን ነው፣ የሚመኙትም ይህንን ነው። ሌላው ሁለተኛው እንደው የሚታየኝ እኔ ማንም ሰው ልዩ መብት ስለሌለው በዴሞክራሲ ስርዓቱ ክፍት የፉክክር ስርዓት ነው። በመሆኑም ግለሰቦች የሚኖራቸው ቦታና ማዕረግ የሚወሰነው በዘር አይደለም፣ በልዩ ስጦታ አይደለም፣ በችሎታና በስራው ሜሪት ለሚባል በዛ ነው የሚያገኙት። ይሄ ደግሞ ወደ ሶስተኛው ዝናል ክፍት የፉክክር ስርዓት እና ግለሰቦች በችሎታቸው ስፍራ ማግኘት፣ ይህ ደግሞ ለግለሰቦችና ለማህበራዊ ሁለንተናዊ እድገት አመቺ ሁኔታ ይፈጥራል። ህብረተሰቡ ማደግ ይችላል። ከማደግም አልፎ በከፍተኛ ደረጃ ሰው የሚመኘውን አንዳንድ ግቦች ሊያስገኝ ይችላል። ይህም ደግሞ ምንድን ነው? የኢኮኖሚ እድገትም እዚህ ውስጥ የተጨመረ ነው። ነፃ ገበያ የሚለው አስተሳሰብ ራሱ የሚፈቅደው ይህን ነፃ ፉክክርን ነው። ሰዎች ደግሞ በነፃ ሲፎካከሩ ማንም ልዩ መብት ከሌለው በዚህ ጊዜ እውነት ችሎታ ያላቸውና ስራ ያላቸው ሰዎች ነው የሚወጡት። እና ሀብት ማፍራት ማለት በዚህ ጊዜ ያለን ችሎታና ስራ ማስመስከር ነው። ምክንያቱም የወረስከው ወይ በዘር ያገኘው ሳይሆን በስራና በችሎታ ስለሆነ ይሄ ለአንተ የሚመሰክርልህ ነገር ነው። እና ሀብታም መሆን በዚህ ጊዜ ምንም አሉታዊ ፍቅ የለውም። በአጠቃላይ አንዱ ደግሞ ጌታ በበዛ ቁጥር ደግሞ ህብረተሰቡ አብሮ ይጠቀማል። ምክንያቱም ያው ስራ ይከፈታል፣ ኢኮኖሚ ይንቀሳቀሳል። ይህ ሁሉ ግለሰቦች ሀብታም መሆን ህብረተሰቡ አብሮ ሊያድግ ይችላል የሚል ነው። እነዚህ ናቸው እንግዲህ ከሁሉ በላይ ይመረጥና ያው ቅድም ብሎ የጠቀስኩት የሰላም ነገር
ፕሮፌሰር መሳይ እሱ ላይ ገፋ አድርገን አንድ ነጥብ እንመለከት። የዲሞክራሲና የሰላምን ቁርኝት አያይዘውም ቀደም ብሎ የዘረዘሯቸው የዲሞክራሲ ፋይዳዎች ባሉበትም በተሳካ ጊዜ እነኚህም ጠቀሜታዎች በሚያስገኝበትም በእርግጥ ለህብረተሰብ የተሻለ ህይወት ለዚያ የቀደመ የሰው ልጅ ጥያቄ ዲሞክራሲ መልስ ሰጥቷል።
እንግዲህ ብዙ ጊዜ ይባላል ከሁሉ ስርዓቶች ጦርነት የማይቀሰቅሰው ዲሞክራሲ ነው። ብዙ ዲሞክራት የሆኑ ሀገሮች ያላቸው ችግር በዲሞክራሲ ስለሚፈታ ብዙ ጊዜ ሰዎች የሚፈልጉት ነገር ለማሳካት እድል ስላለ በዚህ ሁኔታ አብዮትም ወይም ቀውስም ብዙ ጊዜ አይነሳም። አብዮት ሳይሆን ቀውስ ቢነሳ ቀውስ ይኖራል ለምቻስ ወዲያው ቶሎ መፍትሄ የሚያገኝ ነው። ደግሞ ወደ እውነታው ስንመለስ ግን እንዳልኩት ነው የሁሉ ጊዜ ስራ ላይ አይውልም። ይህም ሆኖ ከሌላው ስርዓት ይሻላል። ፉኩያማ የሚለዋል ሰዎች በጣም የሚመኙትን ነገር በዴሞክራሲ አግኝተዋል። ከመጀመሪያው ማለት የነጻነትና እኩልነት አሁን ያለው ዴሞክራሲ ፍጹም ነው ማለት አይደለም። በጣም ጉድለት አሉት። ግን ማየት ያለብን ወይም መሄድ ያለብን ያው እነዚህን ጉድለቶች ለማሻሻል ነው እንጂ ከመጀመሪያው ግሪኮች ጀምሮ ሰው ያነሳው ጥያቄ የትኛው አይነት ህብረተሰብ ይሻላል የሚለው ጥያቄ በሊበራል ዴሞክራሲ መልስ አግኝቷል ብሎ ነው የሚሰጠው እሱ። ይሄ ለምሳሌ እሱ ብቻ አይደለም፣ ሄግልም ቀደም ብሎ ብሎታል። ያው ያማበት ሄግል ኢንሱለስ ሆኗል፣ ሄግልም ብሎታል። ነገር ግን ያው እንደምናውቀው ሄግልን ደግሞ በጣም ያነበበ ሰው ማርክስ መጥቶ ደግሞ የለም 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 አንድ እርምጃ ይቀራል አለ። ሶሻሊዝም የእኩልነቱ ጉዳይ፣ ካፒታሊዝም ነፃነት የሚለውን ያሟላል ግን እኩልነትን አያሟላም። እዚህ ላይ ያለ ነው አሁን እንግዲህ ደረጃ የሚወራው ያው ኮሚኒዝም አብቅቶለታል፣ ሶሻሊዝም አልቋል፣ ማንም ካሁን ያ ሶሻሊዝም ይፈልግ የለም። ስለዚህ ዴሞክራሲ አሸንፏልና ሌላ አይነት ማህበረሰብም ማሰብም መመኘትም የለብንም ነው። ይሄ ያለውን ማሻሻል ብቻ ነው የሚል ነው። ያው ታሪክን ማቆም የለም ነው በቃ ግቡን መጥቷል አልቋል፣ ካሁን ወዲያ ዝም ብለን ያዝኑ ማሻሻል ነው የሚለው በጣም በጣም አከራካሪ አነጋገር ነው። እንዲሁም ወደፊት ነው መሄድ ያለብን ማየት ያለብን። መጪው በጣም ክፍት ነው። የሰው ፈጠራ ብቻ ነው እዚህ ላይ መበረታታት ያለበት እንጂ ችግሮቻችንን ገና አልጨረስም። ከዚህም ላይ ደግሞ እኩልነት ደግሞ የምንለው በአንድ ሀገር ውስጥ ብቻ ሳይሆን አሁን በራሱ በዓለም ሶስተኛው ዓለም የሚባለው እና ሌላው በሙሉ ያው ልዩነቱ በጣም እየሰፋ ነው።
መልካም ፕሮፌሰር መሳይ፣ ይሄ ምናልባትም በዚህ ሰዓት የሚከታተሉ አድማጮችም እርስ በርሳቸው እንዲነጋገሩባቸው ጥያቄዎችን እንድናነሳ የሚጋብዝ ይመስለኛል። አሁን ያለንበት ጊዜው ራሱ የፈጠራቸው ነገሮች አሉ። አሁን በዋናነት ማህበራዊ መገናኛ የሚባለው ለብዙ ለቀድሞ አሰራሮች የማይገዛ በብዙ ነገሮች ውስጥ ጣልቃ መግባት የሚችል መረጃ ከአንድ ቦታ ወደ ሌላ ቦታ በቅጽበት ውስጥ የሚተላለፍበት ስርዓቱ ጨርሶ የተለወጠበት አንድ ግለሰብ የማጥፋትም የማልማትም ኃይሉ እጅግ የገነነበት ያን አይነቱ ደግሞ ብዙም በስልጣኔ ባልገፋ ብቻ ሳይሆን እንደ ዩናይት ስቴትስ ባለው ማህበረሰብ ውስጥም ያመጣቸውን ውጥንቅጦች አይተናል። ለቁጥጥር የማያመቹ የምርጫ ስርዓትን ማፋለስ ወይንም አደጋ ላይ መጣል ድረስ ሄደዋል። በእርግጥ በድሮ መንገድ ዲሞክራሲን መመልከት ይቻላል ወይ? ጊዜው አንዳንድ ነገሮችን ከመሰረቱ አለወጠም ወይ?
ይሄ በጣም ጥሩ ጥያቄ ነው። ጥሩ ጥያቄ ነው። በጣም አስቸጋሪ ለመመለስ አንድ ነገር ግልጽ አለ። የማህበራዊ ሚዲያን ዲሞክራሲ መቆጣጠር እስካሁን አልቻለም። ይሄ ግልጽ መቆጣጠር መከልከል ምናምን ሳይሆን ስርዓት ማስያዝ አልቻለም። አንድ ነገር ይገኝ ይሆናል ወደፊት አላውቅም። ነገር ግን ይሄ የሚያስነሳው ሌላ ጥያቄ በዚህ በምዕራባዊ ስልጣኔ ውስጥ ነው ሁላችንም። ይሄ ምዕራባዊ ስልጣኔ በጣም የቴክኖሎጂ እድገት ያመጣ ነው። አሁን ደግሞ በጣም እየተጣደፈ ነው እድገቱ። ግን ሰዎች ይህንን እድገት እየተቆጣጠሩት ነው ወይ? የቴክኖሎጂ አሽከራሩን ነው መምራት ነው ያልነው ወይስ መመራት የሚለው አንዱ ትልቁ ጥያቄ ይሄ ነው።
በያላችሁበት ትወያዩበት ዘንድ ቀደም ብለው ፕሮፌሰር መሳይ ከሰነዘሯቸው አነጋጋሪና ኮርኳሪ ጥያቄዎች ጋር እንተዋችሁ። አድማጮች፣ ዲሞክራሲ በረከትና ፈተናዎቹ በሚል ርዕስ በሁለት ተከታታይ ክፍሎች የተቀናበረ ዝግጅት ነበር የተከታተላችሁት። ስላደመጣችሁን እናመሰግናለን። እንግዳይን አንጋፋውን የፍልስፍና መምህርና የበርካታ መጽሐፍ ደራሲውን ፕሮፌሰር መሳይ ከበደን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
የ የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ በመስተንግዶና ስርጭቱን በማቀናበር አብራችሁ ያመሸሁት ጽዮን ግርማ ነኝ። ሰላም፣ በደህና አደሩ። በነገው ምሽት የሬዲዮ መጽሔት ዝግጅታችን እንገናኛለን። ለዛሬ በእኛ በኩል ሰላም፣ በደህና አደሩ። Thank you.